ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል መደበኛ ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከዚያም በመጽሐፍት ዓለም ፕሮግራማችን በቼኮስሎቫኪያው ተወላጅ አዶልፍ ፓርልሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል አንድ እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። ሚድሮክ የተባለው የአላሙዲ ንብረት የሆነው ኩባንያ በአዲስ አበባ ከተማ በሊዝ አግኝቶ አጥሮ ለበርካታ ዓመታት ካስቀመጣቸው ቦታዎች መካከል የሰባቱ ቦታዎች ሁለት የተሰረዙበት መሆኑ ታውቋል። ጠቅላላ ስፋታቸው ከ104 ሺህ ካሬ ሜትር በላይ የሆኑ ከ20 ዓመታት በላይ ያለ አንዳች ግንባታ ታጥረው ተከልለው የነበሩ መሬቶች ውላቸው ተሰርዞ ባለቤትነታቸው ለከተማው አስተዳደር እየተመለሰ መሆኑ ተነግሯል። የወያኔ አገዛዝ ባለስልጣኖች ካላሙዲ ጋር በነበራቸው የገንዘብና የጥቅማ ጥቅም ስምምነቶች ያላሙዲ ድርጅት በፒያሳ በሜክሲኮ አደባባይና በቦሌ ከ350 ሺህ ካሬ ሜትር በላይ ከደሃው ነዋሪ ላይ ዘርፎ አጥሮ ያስቀመጠ መሆኑ በተደጋጋሚ ሲነገር የቆየ መሆኑ ይታወቃል። በቅርቡ ጠቅላይ ሚኒስትር ተብሎ በወያኔ የተሾመው አብይ አህመድ ባለፈው ሳምንት ወደ ጅጅጋ ሄዶ የሰላም ውይይት ማካሄዱ የተነገረ ሲሆን በሚቀጥለው ረቡዕ ወደ አምቦ እንዲሁም በሳምንቱ መጨረሻ ወደ መቀሌ እንደሚሄድ ተነግሯል። በየአካባቢው ነዋሪዎቹን ያነጋግራል የተባለ ሲሆን የህዝብ አስተያየት ይቀበላልም ተብሏል። ሐሳብንም ሆነ አስተያየት መስጠትን የሚገድበውና በመናገርም የሚያሳስረው የአስቸኳይ ጊዜ አዋጅ በስራ ላይ ባለበት ሁኔታ ከህዝብ በኩል ምን አይነት ከልብ የመነጨ አስተያየት እንዲሰጠው ይጠብቃል ማለት ጥያቄ የሚያቀርቡ ክፍሎች፣ በእርግጥም ሰላም መፍጠር የሚቻለው ቀደም ሲል የወያኔ ቡድን ከስልጣን እንዲወገድና ዴሞክራሲ እንዲሰፍን ህዝቡ አቅርቧቸው የነበሩ ጥያቄዎች በተግባር ሲውሉ ብቻ ነው በማለት አስተያየት ይሰጣሉ። ከዚያ ውጭ የሚደረግ እንቅስቃሴ ህዝቡን ለማማለልና ለማዋለል የሚደረግ እንጂ የሚያመጣው ፋይዳ የለም የሚሉ በርካቶች ናቸው። 6 የሚሆኑ የዲሞክራሲ የሰብአዊ መብት ተከራካሪዎችና የዲያስፖራ ማህበረሰባዊ ቡድኖች ማክሰኞ ሚያዝያ 2 ቀን በዩናይትድ ስቴትስ ምክር ቤት ለድምጽ ይቀርባል የተባለው ኤችአር 128 የተባለውን የህግ ረቂቅ በመደገፍ ህጉ እንዲያልፍ በመጠየቅ የጋራ መግለጫ ማውጣታቸው ታውቋል። ድርጅቶቹ በጋራ መግለጫቸው ላይ ከመቶ በላይ የምክር ቤት አባላት የደገፉትና በባለቤትነት የሚያቀርቡት የህግ ረቂቅ ከሁለቱም ፓርቲዎች የተውጣጡ ደጋፊዎች ያሉበት መሆኑን ጠቁመው ረቂቁ በውሳኔ እንደሚያልፍ ያላቸውን እምነት ገልጸዋል። የጋራ መግለጫው ምንም እንኳ በቅርቡ የተሰየመው አዲሱ ጠቅላይ ሚኒስትር ብዙ ተስፋ ሰጭ የሆኑ ቃሎችን እየተናገረ ቢሆንም በኢትዮጵያ ታሪክ ውስጥ መሪ በተቀየረ ቁጥር ቃሉ ሲጠብቅ የነበረ መሪ አልታየምና ይህ ረቂቅ በህዝብ በኩል ሲጠየቅ የቆየውን የለውጥ ነፋስ ሕያው አድርጎ እንዲቀጥል ያደርጋል ብሏል። በአዋሳ ሐይቅ ላይ የአሳ ምርት ከጊዜ ወደ ጊዜ እየቀነሰ መሄዱን የወያኔ ባለስልጣኖች አመኑ። በአሁኑ ጊዜ በቀን 4000 አሳዎች ከሐይቁ ማውጣት እንደሚቻል ቢገለጽም ከዓመታት በፊት ከሐይቁ የሚመረተው የአሳ ብዛት ከዚህ በብዙ እጅ ይበልጥ እንደነበር ይነገራል። ለአሳው መቀነስ ዋነኛው ምክንያት የእንክብካቤ ጉድለት እና በሐይቁ ላይ የሚደርሱ ብክለቶች ናቸው ተብሏል። በሐይቁ ዙሪያ የሚገኙ መስኖዎች የሚያደርጉት ተጽዕኖና እንዲሁም ከከተማውና ከኢንዱስትሪዎች የሚለቀቁ ኬሚካሎች የአሳውን ብዛትና ጥራት እንዲቀንስ ያደረጉት መሆናቸውን ባለሙያዎች ይናገራሉ። እሁድ መጋቢት 30 ቀን ሞቃዲሾ በሚገኘው የሶማሊያ አውሮፕላን ጣቢያ አንድ ከተባበሩት አረብ ኤምሬት በመጣ አውሮፕላን ውስጥ ወደ 10 ሚሊዮን ዶላር የሚጠጋ ጥሬ ገንዘብ በሶስት ቦርሳ ውስጥ የተያዘ መሆኑ ተነግሯል። የሶማሊያ የጸጥታ ኃይሎች ሻንጣዎቹን ተጠራጥረው በኤሌክትሮኒክስ መሳሪያ ሲመረምሯቸው 9.6 ሚሊዮን ዶላር የያዙ መሆናቸውን ለማወቅ ችለዋል። በሶማሊያ የዩናይትድ አረብ ኤምሬት አምባሳደር ሚስተር አህመድ አላማዲ ገንዘቡን ለመረከብ አውሮፕላን ማረፊያ ድረስ መጥተው የነበረ ሲሆን ገንዘቡ ለሌላ ጉዳይ ሳይሆን ለሶማሊያ ወታደሮች የሚከፈል ነው በማለት ምክንያት ለመስጠት ሞክረዋል። የሶማሊያ የጸጥታ ኃይሎች በበኩላቸው ለሶማሊያ ወታደሮች በዩናይትድ አረብ ኤምሬት የሚከፈላቸው ገንዘብ ከአንድ ሚሊዮን ዶላር የማይበልጥ ሲሆን ቀሪው ገንዘብ ሽብርተኞችን ለማጠናከር የመጣ ነው ማለት እየከሰሱ ይገኛሉ። ባለፈው ዓመት በካታር ላይ አቋም እንድትወስድ የተደረገባትን ጫና በመቃወሟ ምክንያት ሶማሊያ የተባበሩት አረብ ኤምሬትን ጨምሮ ከሌሎች አረብ አገሮች ጋር ያላት ግንኙነት የሻከረ መሆኑ ይታወቃል። ከተያያዘ ዜና የሶማሊያ ምክር ቤት አፈ ጉባኤ ከአስተዳደሩ ጋር ባላቸው ግጭት ምክንያት ሰኞ ሚያዝያ አንድ ቀን ስራቸውን የለቀቁ መሆናቸውን ተነግሯል። በሶማሊያው ፕሬዝደንትና በአፈ ጉባኤው መካከል የነበረው ግጭት መነሻ ካታርን እንደግፍ አንደግፍ በሚለው ላይ ሲሆን ለረጅም ጊዜ በሁለቱ መካከል ጭቅጭቅ መፍጠሩ ታውቋል። የኡጋንዳው ፕሬዝዳንት ዩወሪ ሙሴቪኒን የስልጣን እድሜ ለማራዘም ባለፈው ታህሳስ ወር የኡጋንዳ ፓርላማ አሳልፎት የነበረውን የህግ የሀገሪቱ ዳኞችና ጠበቆች አንድ ላይ በመሆን በፍርድ ቤት ክስ በማቅረባቸው ምክንያት ለጊዜው የታገደ መሆኑ ታውቋል። ፍርድ ቤቱ የህጉን አግባብነት በማየት ላይ ያለ ሲሆን በቅርቡ ፍርድ ይሰጣል ተብሎም ይገመታል። የኡጋንዳ ህገ መንግስት ከ75 ዓመት በላይ የሆነ ማንም ሰው ፕሬዝዳንት መሆን አይችልም የሚል በግልጽ ያስቀመጠ ሲሆን ከሁለት ዓመት በኋላ እድሜያቸው ከ75 የሚያልፈው ሙሴቪኒ በፕሬዝዳንትነት ስልጣናቸው መቀጠል እንዲችሉ ለማድረግ ምክር ቤቱ ህጉ እንዲሻሻል ትዕዛዝ መስጠታቸውና ምክር ቤቱ በህጉ ማሻሻያ ላይ ውሳኔ መስጠቱ ይታወሳል። የማሊ ወታደራዊ ተቋም ጂሃዲስቶች ናቸው በሚል ጠርጥሮ ይዟቸው የነበሩ 14 ሰዎችን የረሸነ መሆኑን በአካባቢው የሚገኙ የሰብአዊ መብት ተከራካሪ ቡድኖች ገለጹ። ግድያው የተፈጸመው በአገሪቱ ምዕራባዊ ግዛት ውስጥ ሲሆን ሰዎቹ ባለፈው አርብ ወታደሮች ተጠርጥረው ተይዘው የነበረ ሲሆን በማግስቱ ቅዳሜ ሁሉም መረሸናቸው ታውቋል። ለግድያው በወታደሩ በኩል የተሰጠው ማብራሪያ ሊያመልጡ ሙከራ ሲያደርጉ የሚል ነው። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
መሆኑ አልቀረም ያቀን با በዘመናት ቅብብሎሽ ወጥቶ መውረድ ባድረጀው በነጻነት የለውና ታሪክ የደም ቀለም በከተበው አገር ሲያደም ህዝብ ሲያለም ባንዲ አይሰምርም ያውን ሐሳብ ለከርሞ አይሞላም እንደሚሆን ባቦ ሰጠ በቅጀት ውስጥ እንደሚሆን አንፍራክቶ ደም አጥልቆ ነፍስ ነጥቆ አቋሙንን በፍርሃት ክርን ያረከ በእታ አክርሞ እንጂ በስቃይ ጫፍ ያስዋለ በልህ ሌቱን ያስማተ ቢሆንም ግን ግፍ መከራ ምንም ቢያይል ጨለማውን ቢበረታ ምድሩን ቢያለብስ ኩሲው ደልቶት አረሙ ጃው ፈልቶ ባፍታ አገር ቅስሙ አይሰበር የህዝብ እውነት አቸናፊ ከናካቴው አይረታ ወርሃ የካቲት አልቅበት ኃይለ ሚካኤል ታምረኛ የአገር እልህ መውጫ በሩ አግዱት ሞገደኛ ጠይም ደጋሽ ሰንጋ ፈረንጂ ለአድዋ ሰርጉ እንዳስተኛ የግራዚያኒን ለከት የለሽ ጸረ ጥቁር የነጭ አኬት በቦምብ ሰዓት ባጋየበት 80 ዓመት የህዝብ ልጆች የግዜር ልጆች አምባገነን ስብ ሞራው ቢያነቡበት ጥቁሩን ጎልያድ በአደባባይ ሞት ወይም ደም ካጎራበት በዳዊት ኃይል የመብረቅ ምት ሙሃይቱን በሸረፉት አራት አስርት የኢትዮጵያ ልጅ የወርቅ ስር ምንም ቢያጣ ምን ቢነጣ ሀገር ሀብሉ የእምነቱ ጌጥ ካንገቱ ላይ ባይሰለስል በአመፅ ሰደድ የአዲስ ትውልድ ሳት ለኩሶ ያነድ ይዟል የዝረኛን ተአቤዮ የካሃዴን ቅጥርጥሶ እናም ይሄው በአገር ቀየው ቅራኔዎች ሲበረቱ አቸንፎ እንዲወጣ ህዝብ ባመፃው ክንደ ብርቱ ትውልድ ነፍሱን ላለፈጋት ረሃብ ጥሙን ሳይሰስታት ኤሎሄ ጠርዝ በስቃይ ጋት በደም ቱፍታ ለመረጋት ላልደላችው አገር በጎ ሰናይ ራእይ ለእልፍ አላፍ ፈክቶታየ ኮከበ ጽባህ በአዲስ ተስፋ ከጫፍ ጫፍ ያሳጡትን መብት ክብር የዳመጡትን ሰብአዊነት የነጠቁትን ባህር ድንበር የዘረፉትን አንጡር ሀብት ኢትዮጵያዊነትን ያህል ሞገስ ጸጋ ያስጨረገፉትን አዲስ ትውልድ የበተኑትን ዜጋ ወግ ያሳጡትን ክብር ማረግ የእናቶችን የምሬት ሳግ የእህቶችን መራር እንባ ከጉንጭ ሊያደርቅ ዘረኛነትን የሚያቀልጥ ኢትዮጵያዊነትን የሚያተልቅ የቆራጦች ትግል መዝሙር የዘመናት ጉልህ ዜማ በአዲስ ትውልድ ውብ ፍካሬ አድማስ ገምሶ ሲስተጋባ ፍጥረት ሰማ ከእንግዲህ የጎስቋሎች አንገት ያቅና በአገር ቀዬ መልካ ምድር ጠላት ይግባው ብርቱ ሽብር የዘረኞች የባንዳዎች ጥምር ቅስሙ እንክት ይበል ይሰባበር ባንድ አድመን በአንድ ካለም ዴሞክራሲን ለኩልነት ካድረጀን እንደሌለ የሚሳነን እንደማይኖር የሚገታን አጥጥሮ ዓለም ያውቃል የኢትዮጵያ ልጅ ኃያል ግብሩ ባድዋ ታይቷል ወደር አልባ ተአምሩ አክሱም ቆሟል የጆቹ ጥርብ ላሊበላ ምስክሩ አው ድቅድቁን ሰሊም ሰንጥቀው ደማቀቶች የብርሃን የነጋት ጨረር ሊሰርጽ ስርጓጉጡ ፈክቶ ይታይ በውጋጋን ያስርጽ ጉድፍ ክምር የግፍ ክምር ተገላልጦ ጋል ሊታየን መሆኑ አልቀረም ያቀን ሁሉም የሚሰፈርበት በእውነት በፍትህ ሚዛን መጥባቱ አልቀረም ያዘመን ሆኖም ግና የዚያኑ ያህል እውነታ ኢትዮጵያ የኛ ሀገር የኛ አድባር የኛ ዋልታ ነጻነትን ያህል እርካታ ሰላምን ያህል እርጋታ እንዳታገኝ የሚተጉ የሲኦል አቀመጥሎች በእኛ ኪሳራ አትራፊዎች ልብ ያለው ልብ ይበለው ዛሬም ሲያይተኙ እንዲያነጉ የእርስ በርስ ተባልቶ የመጥፊያችንን ሴራ እየገመዱ ናም እንጠንቀቅ መጻዒውን ዓለም የነገን ለማርቀቅ ተፍ ተፍ እያልነ የዛሬን ግፈኛ ሳትጸበል ስናጠምቅ የትላንት ገዳዮች የትላንት ገራፊ የስጋ ሜዳ ጅብ ዜጋ ሻጭ ቀጣፊ የሰሜኑ ገንጣይ አዋዋይ ደላሎች ከሻቢያ ዙፋን ስር በተስፋ ሲባጎ የታሰሩ ዶሮች ከባዳን ገጥመው በሚፈጥሩት ሻጥር በርቀ ሰላም ስም በጥምረት ሽግግር ማርቀብተው መርዙን ዋጡ በግዴታ ለሚያሰሙት ጩኸት ጆሮዋን ንፈግላፍታ የትላንቱ ትግል ዛሬ እንደዘለቀው በአንድነት ቆመን በልበቃ ካላል ነው የዛሬው በደል ግብ ለነገው ቀጣይ ነው።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ትንሽ ስለ ደራሲው የቼክ ሪፐብሊክ ተወላጅ የሆኑት ክቡር ኢንጂነር አዶልፍ ፓርለሳክ እንደ አውሮፓ አቆጣጠር በ1908 ዓመተ ምህረት በድሮዋ ቼኮስሎቫኪያ ብርኖ በመትባል ከተማ ተወለዱ። በ18 ዓመታቸው በብርኖ ከተማ የሁለተኛ ደረጃ ትምህርታቸውን አጠናቀው በመቀጠል የኢኮኖሚክስ ዩኒቨርሲቲ የኤሌክትሮ ቴክኒካል ፋካልቲ በኢንጂነርነት ተመርቀዋል። ቆየት ብሎም ከፕራግ ዩኒቨርሲቲ ኢኮኖሚክ ፋካልቲ በዲግሪ ተመርቀዋል። አዶልፍ ፓርለሳክ ገና በ14 ዓመት እድሜያቸው በብስክሌት የቼኮስሎቫኪያን አዋሳኝ አገሮች ማለትም ኦስትሪያ፣ ሃንጋሪ፣ ሩማኒያ፣ ፖላንድ እና ጀርመንን ጎብኝተዋል። በ17 ዓመታቸው ደግሞ ጣሊያንና ሳን ማሪኖን የመጎብኘቱ ዕድል ገጥሟቸዋል። በ1926 ዓመተ ምህረት ከጓደኛቸው ከአሊዮስ ፓላክ ጋር ወደ ባልካን ሀገሮች በመውረድ ጉዝላቪያን፣ አልባኒያን፣ ግሪክን፣ ቱርክንና ሩማኒያን ጎብኝተዋል። ገና በ19 ዓመታቸው በአንድ የጣሊያን መርከብ ላይ እንደ መርከበኛ ተቀጥረው ሶሪያን፣ ፍልስጤምን፣ ግብጽንና ሌሎች አገሮችንም ጎብኝተው ወደ አገራቸው ወደ ቼኮስሎቫኪያ ከተመለሱና ከጓደኛቸው ካሊዮስ ፓላክ ጋር ለሌላ አዲስ ጉዞ ጥቂት ተዘጋጁ በኋላ የጉዞ መስመራቸውን ወደ አረብ አገሮችና አፍሪካ ዙረው በርካታ አገሮችን ጎብኝተዋል። ከዚያም ወደ ግብጽ በመመለስ የአባይን ወንዝ ተከትለው በሱዳን በኩል አድርገው ወደ ኢትዮጵያ ከገቡ በኋላ በሰሜን ኢትዮጵያ ረዘም ላለ ጊዜ ሲዘዋወሩ ቆይተው ወደ ኤርትራ ተመለሱ። በኋላም ቀይ ባህርን በመርከብ ተሻግረው ወደ ሰሜን የመን ገብተዋል። ከሰሜን የመን በፈረስና በግመል ሳንአ ገብተው ከሳንአ በመርከብ በቀይ ባህር ያሉ ብዙ ደሴቶችን ሲጎበኙ ቆይተው በመጨረሻ በየመኑ ንጉስ እንግድነት ኤደን ሰነባብተው ወደ አገራቸው ወደ ቼኮስሎቫኪያ ተመልሰዋል። አዶልፍ ፓርለሳክ ጉዟቸውን ቀጥለው ሩቅ ምስራቅን፣ ቻይናን፣ ታይዋንን እና የጃፓን ደሴቶችን የአፍሪካ ደሴቶችን ጨምሮ ጎብኝተዋል። ደረጃ በደረጃም 12 ያለም ቋንቋ መናገር ችለዋል። ሁለተኛው ያለም ጦርነት በኋላ በርካታ የትርጉም ስራዎችን ሰርተዋል። ለጥቂት አመታትም ለቼኮስሎቫኪያ አውቶ ክለብ ካምፓኒ ሰርተዋል። እዚሁ ድርጅትም መጽሐፍ ጽፈዋል። አዶልፍ ፓርለሳክ በ1935 ዓመተ ምህረት ወደ ኢትዮጵያ ተመልሰው በንጉሰ ነገስቱ ፊት ቀርበው ትልቅ የሚባለውን የኢትዮጵያ የመኮንንነት ማዕረግ ተሾሙ። ከዚያም በካፒቴን ማዕረግ በጣሊያን ወረራ ጊዜ በወቅቱ የሰሜኑ ጦር ጠቅላይ አዛዥ ከነበሩት ከራስ ካሳ ኃይሉ ጋር የሰላሌ ወታደራዊ አማካሪና በመቶ ሺዎች ከሚቆጠሩ ጀግኖች የኢትዮጵያ ልጆች ጎን ሆነው እስከ አፍንጫው ታጥቆ የመጣውን ወራሪውን የሙሶሎኒ ጦር እስከ መጨረሻው ቀን ድረስ የታገሉና ያታገሉ ታላቅ ጀግና የጦር መኮንን ነበሩ። እኚህ ጀግና ሰው በታላቅ ጀግንነትና ወደር በማይገኝለት የአገር ፍቅርና ወኔ የእናት አገር ፍቅሩን በደሙ ለከፈለው ለዚያ ጦር የታሪክ ገርን ያበሻ ጀብዱ የተባለውን እውነተኛ የታሪክ ማስታወሻ ጽፈው አሳስ አንድ ቀን 1981 ዓመተ ምህረት በቼኮስሎቫኪያ ዋና ከተማ ፕራግ አርፈዋል። ይህን ከሰባ ዓመታት በላይ ያለፈውን እውነተኛውን የአያቶቻችንና የቅድመ አያቶቻችንን ታሪክ ለታሪክ ተመራማሪዎች ለተማሪዎችና ለአንባቢያን ወደ አማርኛ ተርጉሞ ማቅረቡ ተገቢ መስሎ ስለታየን እዚህን ትውልድ የእናት አገር ፍቅርና እውነተኛ ታሪክ እንደሚከተለው ለማቅረብ ሞክሬያለሁ። ትንሽ ስለ መጽሐፉ። ቼኮስሎቫክ የኢትዮጵያ ንጉሠ ነገሥት ወታደር ብሎ የሚጀምረው የአዶልፍ ፓርለሳክ የሀበሻ ጀብዱ መጽሐፍ ለመጀመሪያ ጊዜ በቼኮስሎቫኪያ የታተመው እንደ አውሮፓውያን አቆጣጠር በ1948 ሲሆን ለሁለተኛ ጊዜ ይዘቱ እጅጉን በጣም አጥሮ በብዛት የታተመው ግን በ1989 እንደ አውሮፓውያን ነው። ይህንኑ በብዛት የታተመውን የሀበሻ ጀብዱ መጽሐፍ እኔም ገና የቼክ ቋንቋ ትምህርት አጠናቅቄ በቻርልስ ዩኒቨርሲቲ የሕግ ፋካልቲ ተማሪ በነበርኩበት ጊዜ ነበር እንደ አብዛኛው ኢትዮጵያዊ ሁሉ ገዝቼ በመጽሐፍ መደርደሪያ ላይ ያኖርኩት። ምናልባት ያጋጣሚ ነገር ሊሆን ይችላል፣ ምናልባትም ጊዜ ከማጣት ሊሆን ይችላል። ብቻ ይህን መጽሐፍ ገዝቼ በቅጡ ሳላነበው እንዲሁ እንደተቀመጠ ብዙ ዓመታት ተቆጠሩ። ከመታት በኋላ በአንድ ኮንፈረንስ ላይ ስለ ጣሊያን ወረራ ጥናታዊ ጽሑፍ እንዳቀርብ ተጠየቅኩና ለዚሁ ሥራ በየቤተ መጻሕፍቱ እየተመላለስኩ በወቅቱ የተጻፉ ጋዜጦችን ሳይቀር እያነበብኩ ብዘጋጅም ለራሴ ባለመርካቴ እንዲሁ በኢንተርኔት የተጻፉ ነገሮች ባገኘ እያልኩ በፍለጋዬ ገፋውበት። ይሁንና እዚያ በርካታ የታሪክ ተመራማሪዎች ለሚሰበሰቡበት ኮንፈረንስ በቂ መረጃዎችን ያገኘው አልመስል እያለኝ ተቸግሬ ተቀመጥኩ። ምንም እንኳ በአንድ ወቅት አዲስ አበባ ዩኒቨርሲቲ የኢትዮጵያን ታሪክ ለሁለት ሴሚስተር የተማርኩ ቢሆንም ያ ውሱን እውቀት ለኮንፈረንሱ ዝግጅት ብዙም ሳይረዳኝ እንዲሁ መላው ጠፍቶኝ እቤቴ እንደተቀመጥኩ ያችን ከጥቂት ዓመታት በፊት ገዝቼ በመጽሐፍ መደርደሪያ ላይ አቧራ የጠገበችውን የአዶልፍ ፓርለሳክን የሀበሻ ጀብዱ አስታወስኩና አዋራዋን አራግፌ ማንበብ ጀመርኩ። እውነቱን ለመናገር ይህን የመሰለ እውነተኛ የታሪክ እንቁ መጽሐፍ እቤቴ አስቀምጬ በየመጽሐፍት ቤቱ መንከራተቴ እጅጉን አናደደኝ። ቢሆንም ከዚያች ቀን ጀምሮ ከዚች መጽሐፍ ጋር ለዘላለሙ የማንነጣጠል ጓደኛሞች ሆንን። በሄድኩበት ቦታ ሁሉ ይዣት እሄድ ነበር። አገኘሁት አጋጣሚ ሁሉ እየገለጥኩ ዝም ብዬ በፍቅር አነባት ነበር። በፕራግ ኢትዮጵያውያንና የኢትዮጵያ ወዳጆች ማህበር በወር አንድ ጊዜ ወሩ በገባ በመጀመሪያው አርብ እየተገናኘን እንጨዋወት ነበር። በዚች አርብ አሁን ሁሌም ከጄ የማትለየዋን መጽሐፌን እንደያዝኩ ወደዚያች ቢራ ቤት እሄድ ነበርና በኋላ ወደ ትርጉም ዓለም ደፍሬ እንድገባ ብዙ ያበረታታኝ ጓደኛዬ ፓቨል ይቺን ያስኳት መጽሐፍ በጣም አጥራ የተጻፈች እንደሆነችና ሙሉ በሙሉ አዶልፍ ፓርለሳክ የጻፈውን እንደማታጠቃልል ነገረኝ። ቃሉን ጠብቆም በሚቀጥለው ወር ስንገናኝ የ1948ቱን እትም ከአሮጌ ተራ ገዝቶ አምጥቶ ሰጠኝ። እናም ከዚያች የአርብ የቢራ ቤታችን እንደተመለስኩ ሌሊቱን ሙሉ በታላቅ ጉጉት እትሙን አነበብኩት። ምንም እንኳን ያመጣልኝ መጽሐፍ በጣም ያረጀና ጥቂት ገጾች የሚጎሉት ቢሆንም ፓቬል እውነት ነበረው። የ1989ኙ እትም ለኮሙኒስቶች በሚመች መልኩ የተዘጋጀ አጭር ታሪክ ነበር። ለመጨረሻ ሙሉ በሙሉ ለተረጉመው ቆርጬ ስነሳ ፕሮፌሰር ፍራንቲሼክ አንድ በደህና ሁኔታ ላይ ያለ የ1948 መጽሐፍ ከግለሰብ ላይ በውድ ዋጋ ገዝቶ ሰጠኝ። የእትም እጄ ከመግባቱ በፊት የ1989ኙን እትም ወደ አማርኛ እየተረጎምኩ ዋርካ የባህልና የስነ ጽሑፍ ድረገጽ ላይ አወጣው ነበር። በዋርካ ያሉ በአካል የማንተዋወቅ ያገሬ ልጆች መጽሐፉ ለኢትዮጵያ ሕዝብ ታትሞ መድረስ እንዳለበት ደጋግመው እያስታወሱኝና እያበረታቱኝ ይችኑ የ1989 ዓመተ ምህረት ቁንጽል ታሪክ እስከጨረስኩበት ጊዜ ድረስ የኢትዮጵያ የገበሬው ታደር በወጣው ተራራ እየወጡ በገባ ጉድጓድ እየገቡ በተሻገረው ወንዝ እየተሻገሩ አብረውኝ ዘምተዋልና በዚያ አጋጣሚ ለዋርካ ልጆች ከፍ ያለ ምስጋናዬን አቀርባለሁ። በመጨረሻ ይህን የፊደል ግድፈት የበዛበትን የትርጉም ስራዬን ላጎቴ ላቶ አያሌው ሽበሺ ላኩለትና በሱ ከፍተኛ ድጋፍ እነሆ ለህትመት በቃ። ትልቁም ምስጋናዬ ለሱ ይሁንልኝ። ምዕራፍ 1 አበሻበር። ማንን ነው የምትፈልገው መስዬ? የባቡር ጣቢያውን ኃላፊ ስለው በፀሐይ ብዛት ከሰማያዊነት ወደ ዳልቻነት የተለወጠችውን የኢትዮጵያና የፈረንሳይ ባቡር ጣቢያ ሰራተኞች የደንብ ልብስ የለበሰ አንድ በጣም ረጅምና ጠብደል ጥቁር ባዶ እግሩን የሚሄድ የጣቢያው ዘበኛ ትከሻውን እያወዛወዘ እዚህ የለም መስዬ፣ ወደዚህ ብቅ የሚለው ባቡሩ ለመሄድ ሲዘጋጅ ብቻ ነው አለኝ። በስንት ሰዓት ነው ባቡሩ የሚሄደው? አላውቅም መስዬ፣ ግን ዛሬ አንድም ባቡር አይሄድም። ምናልባት ነገ ወይም ከነገ ወዲያ ይሄድ ይሆናል። ራሱ ዋናው የባቡር ጣቢያው ኃላፊ ባቡሩ ወደ አዲስ አበባ የሚሄድበትን ሰዓት ቀርቶ ቀኑን እንኳን ማወቁን እግዚአብሔር ይወቀው። ታዲያ ይሄ ምስኪን ዘበኛ እንዴት አርጎ ነው የሚያውቀው? ምናልባት ነገ በጅቡቲ ወደብ የመንገደኞች መርከብ ከመጣ ድርጅቱ ልዩ ባቡር ወደ አዲስ አበባ ያዘጋጃል፣ አለበለዚያ ከነገ ወዲያ ቋሚው ባቡር ከጅቡቲ ወደ አዲስ አበባ ይሄዳል። ችግሩ ታዲያ አዲስ አበባ እስኪደርስ 3 ቀን ይፈጅበታል። ጅቡቲ የበረሃ ቅኝ ግዛት፣ ይቺ ሐሩር የበዛባት ምድረ በዳ መሳይ አነስተኛ የወደብ ከተማ 2-3 ሰፋፊ ግን አጫጭር የአስፋልት መንገዶች ሲኖሯት፣ በእነዚሁ የአስፋልት መንገዶች ግራና ቀኝ የዚችው የበረሃ ቀኝ ግዛት ገዢዎች የመኖሪያ ቪላ ቤቶች ፈንጠር ፈንጠር እያሉ ጉች ጉች ብለዋል። እነዚህ ቪላ ቤቶች በተጨማሪ ይች የበረሃ የወደብ ከተማ በአረቦቹ ነጫጭ የቦረንቅ ቤቶችና ውሽክሽክ ያሉ የሶማሌ የሳር ጎጆዎች የሞሉባት ናት። ይሄ ገዳይ ሐሩር ፈረንሳውያኑን ቀኝ ገዢዎች ደማቸውን ከስጋቸው መጥቶ በቆዳ ብቻ የተፈጸሙ አጽሞች አስመስሏቸዋል። እነዚህ ቀኝ ገዢ ፈረንጆች በዚች በረሃ የሚኖሩት ወይ በቅጣት ነው፣ አሊያም የፈረንሳይ አገር ኑሮ የመረራቸውና ጥቂት ፍራንኮች ብናጠራቅም በሚል ባዶ ተስፋ የፈረንሳይን መንግስት ለማገልገል በወዶ ገባ ገብተው በሐሩር የሚነዱ ምስኪኖች ናቸው። በዚህ በረሃ ከፈረንሳይ ቀኝ ገዢዎች በተጨማሪ የግሪክና የአርመን ዜጎች በንግድ ሥራ ላይ ተሰማርተው እየነገዱ ሲኖሩ ይታያሉ። እነዚህ ነጋዴዎች አብዛኛዎቹ ከመጠን በላይ ሲበዛ ሀብታሞች ሆነዋል። እነዚህ ሀብታም የግሪክና የአርመን ነጋዴዎች ባላቸው ሀብት በፈረንሳይ አገር ባሉ ድሎት የበዛባቸው የወደብ ከተሞች ተንደላቀው መኖር ሲቻላቸው በሆነ መታታዊ ምክንያት እንዲሁ በዚች በረሃ እየነደዱ ይኖራሉ ለምደውታል። የሰው ልጅ በእንደነት በረሃ ለረጅም አመታት ሲኖር ይደንዛል እና ሌላ ምንም ነገር አይታየውም። እንደገሃነም እሳት የሚፋጀው የጅቡቲ ፀሐይ የህይወትን ጥላ መጥቶ አእምሮንም አደንዝዞ ማሰብን አስቆሞ ተስፋ አስቆርጦ እንዲሁ መና ያስቀራል። በቀን በዚያ ጠራራ ፀሐይ ፈጽሞ መስራት አይቻልም። እኛ አዲስ መጤ ፈረንጆች የሀገሬውን ሰው ስንፍና ከሁሉ ቀድመን እናወግዛለን። ግን ለጥቂት አመታት በዚህ በረሃ የኖረ ፈረንጅ ችግሩ በደንብ ይገባውና እሱም ከነሱ በላይ ሰነፎ ነው ይቀራል። የቅኝ ግዛት ቢሮዎች ከጠዋት እስከ 4 ሰዓት ድረስ ክፍት ናቸው። ማለት እንዳው ለነገሩ የሚሰራ ነገር ካለ ማለት ነው። ከሰዓት በኋላ ደግሞ ከ10 ሰዓት ጀምሮ እስከ ምሽቱ ድረስ ቢሮዎች ክፍት ናቸው። የአይነቱ የሥራ ሰዓት በጠቅላላው በመስራቅ አፍሪካ የቅኝ ግዛቶች በሙሉ ተግባራዊ ነው። እዚህ መስራት ማለት ቢሮውስ ተቀምጦ የቀዘቀዘ ውስኪ በበረዶ መጠጣት ማለት ነው። በእውነቱ የሆነ ነገር ተቀምጦ መስራት ፈጽሞ አይቻልም። እንዲያው አንዱ የዚህ አይነት የቅኝ ገዢዎች የቢሮ ሰራተኛ የሆነ ነገር ልስራ ብሎ ቢነሳና እርሳስ ቢያነሳ ከመላ ሰውነቱ እንደ ጎርፍ የሚወርደው ላብ በእጁ በኩል ወርዶ ወረቀቱን በሰከንዶች ልዩነት ከጠረጴዛው ጋር ያጣብቀዋል። ምንም እንኳ ለኤሌክትሪክ የሚሰራው አዙሪት አውሎ ንፋስ ቀረሽ ንፋስ ቢያስነሳምና የቢሮዋ መስኮቶች ሆነ በር ወለል ብለው የተከፈቱ ቢሆኑም በእውነቱ ለሰዓታት ተቀምጦ መስራት የማይታሰብ ጉዳይ ነው። ኤሌክትሪክ ባልገባባቸው ቢሮዎች ውስጥ በዚያ የኤሌክትሪክ አዙሪት ፈንታ ሁለት ሶማሊዎች ከቢሮው ሰራተኛ ጀርባ ቆመው የቀኝ ግዛቱ ሰራተኛ እንዳያልበው ሲያራግቡ ይውላሉ። ዛሬ በጅቡቲ ያገዳይ ሐሩር ከተማዋን አስጨንቆ ይዟታል። ምንም እንኳ ከሰዓት በኋላ ቢሆንም የጅቡቲ መንገዶች በሙሉ ባዶ ናቸው። ሰው ቀርቶ ዛዋሪ ውሻ እንኳ አይታይም። ማንም ሰው ወደ ውጭ መውጣት አልደፈረም። የኔም ሹፌር በባቡር ጣቢያው አጠገብ የሆነች ጥላ ነገር ስላገኘ በዚያች ጥላ ስር መኪናውን አቁሞ ውስጧ ተኝቷል። እኔ የመኪናዋን የፊት በር ከፍቼ ስገባ ከንቅልፉ ነቅቶ ወዴት መሄድ ነው የምትፈልገው መስዬ አለኝ። ወደ ሆቴል መልሰኝ አልኩት። እነዚህ የጅቡቲ ሶማሊዎች አንቱታ ብሎ ነገር አያቆም። ለምን? ሶማሊዎችና አረቦች ሲበዛ ብልጣብልጦች ናቸው። በየቀኑ የተወሰኑ የፈረንሳይኛ ቋንቋ ቃላትን ያጠኑና በጥቂት ጊዜ ውስጥ አቀላጥፈው ፈረንሳይኛ መናገር ይጀምራሉ። ችግሩ ታዲያ ያገኙት የሚያናግራቸው ፈረንጅ ሁሉ አንተ ብሎ ስለሚጠራቸው እነሱም ባጠኑት ፈረንሳይኛ መልሰው ትልቁን ጌታ ሳይቀር አንተ እያሉ ይዘረጥጣሉ። ለማኙ ሳይቀር እባክህ ቸገረኝ ብሎ አስተዛዝኖ ከመለመንና ከማስተዛዘን ይልቅ እንዲሁ ዝም ብሎ ፍራንክ ስጠኝ መስዬ ይላል። እንደዚህም ሆኖ በአገሬው በተወላጁና በቅኝ ገዢዎቹ ፈረንጆች መካከል ሰላም የወረደ ይመስላል። ጅቡቲ የፈረንሳዮች የቅኝ ግዛት የወደብ ከተማ ነች እየተባለች ተጋኖ የሚወራላት አገር ዜሩ የረሳት ትመስላለች። ጅቡቲ ምንም የማይበቅልባት ምንም የሌለባት ምድረ በዳ ናት። በዚች የወደብ ከተማ ምንም ነገር አይበቅልም። ህይወት ያለው ነገር ሁሉ ሳይውል ሳያድር ይበላሻል፣ ይጠፋል። ታዲያ እንዴት በዚች እግዚአብሔሩ በረሳት ምድር ላይ የሰው ልጅ መኖር ያስቻለዋል? እንኳን ሰው የግሪኮቹ የአርመኖቹና የአረቦቹ ቤቶች ሳይቀሩ በሚነፍሰው ጨዋማ ንፋስ ተሰነጣጥቀው የስጋ ደዌ በሽታ የወረራቸው ይመስላሉ። እነዚያ የአገሬው ተወላጆች እንደ ባህላቸው ቤት እንኳ እንዳይሰሩ በአካባቢው ዛፍ ለምልክት እንኳ አይታይም። ስለ ጅቡቲ በሰፊው ከሚወሩ ቀልዶች የመጀመሪያዎቹ የቅኝ ገዥዋ የፈረንሳይ ወታደሮች ጅቡቲ ሲገቡ ዛፍ አይደለም የሳር ዘር ቀርቶ ፋንድያ የሚመስል ነገር እንኳ ባለማግኘታቸው ሰው የማይኖርበት ምድረ በዳ መስሏቸው ሊመለሱ መንገድ ጀምረው ነበር ይባላል። ሌላው ትኩሱ ቀልድ ደግሞ አዲሱ የጅቡቲ ቅኝ ግዛት ገዢ በጅቡቲ ቤተ መንግስት ቀጥር ግቢ የተወሰኑ ዛፎች ለመትከል በተደጋጋሚ ቢጥርም አንዲት ዛፍ እንኳን ማጽደቅ ሳይቻለው ልፋቱ ከንቱ ሆኖ ይቀርበታል። በርግጥ ይሄ አዲሱ ገዢ ያን ሁሉ ዛፍ በተደጋጋሚ ካረባ ሀገሮች ድረስ እያስመጣ ለማጽደቅ ቢሞክርም ዛፎቹ በተተከሉ በጥቂት ቀናት ውስጥ አውልገው እየደረቁበት ሲቸገር ከርሞ በመጨረሻ በጅቡቲ ዛፍ ተክሎ ለሚያጸድቅ ማንኛውም ሰው ከፍተኛ ሽልማት እንደሚሰጥ በይፋ ይደነግጋል። ገዢው ይህንን ቃል ባዋጅ ካስነገረ ከጥቂት ወራት በኋላ አንድ ግሪካዊ ነጋዴ መኖሪያ ቤቱን በዘንባባ ተክል አሳምሮ በጅቡቲ አሉ የሚባሉ ባለስልጣናትንና ታላላቅ ሰዎችን በሙሉ ለራት ግብዣ ይጠራል። በዚህ ራት ግብዣ ላይ አዲሱ አገረ ገዥም ተገኝቶ ነበር። ወደ ራቱ ግብዣ የገቡት ተጋባዦች ራሱ አዲሱ ገዢ ሳይቀር የግሪካዊውን ነጋዴ ግቢና የዘንባባ ተክሎቹን ገና ከመግባታቸው ሁሉም ሲያደንቁለት ብልጡ ግሪካዊ ነጋዴ ሁሉንም በፈገግታ ተቀበላቸው። አብዛኛው የዚያች ምሽት ተጋባዥ እንዴት እነዚህን የዘንባባ ተክሎች ማልማት እንደቻለ ሚስጥሩን እንዲነግራቸው ደጋግመው ቢወተውቱት የግሪኩ ነጋዴ እንዲሁ እየሳቀ ብቻ ሚስጥሩን ሳይነግራቸው ዝም አለ። ከነዚህ ተጋባዦች መካከል ለነዚህ የዘንባባ ዛፎች ታላቅ ትኩረት ሰጥቶ ምሽቱን በትካዜ ሲመራመር ያመሸው አዲሱ ገዢ በሚነፍሰው በከባዱ የምሽቱ ንፋስ እነዚህ የዘንባባው አረንጓዴና ሰፋፊ ቅጠሎች ያለ መወዛወዛቸው ከባድ ጥርጣሬ ውስጥ ስለከተቱት ከተቀመጠበት የክብር ቦታ ተነስቶ ሄዶ አንዱን የዘንባባ ዛፍ ግንድ ሲነካ የግሪኩ ነጋዴ ከባድ ምስጢር ለሱም ተገለጠለትና እየሳቀ ወደ ቦታው ተመለሰ እንጂ ብልጡን የግሪክ ነጋዴ በእንግዶቹ ፊት አላጋለጠውም። ምስጢሩ የዘንባባው ግንድ ብረት ሲሆን እነዚያ የማይወዛወዙ ግን በጣም የሚያማምሩ አረንጓዴዎቹ የዘንባባው ቅጠሎች ደግሞ አረንጓዴ ቀለም የተቀቡ ቆርቆሮዎች ነበሩ። ብቻ ግሪካዊው ነጋዴና አዲሱ ገዢ ስለተግባቡ እየተያዩ ተሳሳቁ። ይቺ ቀልድ ምናልባት እጅጉን ተጋና ተወርታ ሊሆን ይችላል፣ ቢሆንም የጅቡቲን የአየር ጸባይ በትክክል ትገልጻለች። የሶማሌው ተወላጅ ሹፌሬ መኪናዋን ድንገት ከሆቴሉ በራፍ ላይ ሲያቆማት ከዚህ የቀን ቅዠት ባነንኩ። አዎ ይህ ሆቴል ለሚቀጥሉት 2 ወይም 3 ቀናት መጠለያዬ፣ ማደሪያዬ፣ ቤቴ ነው። በሆቴሉ በረንዳ አንድ ወፈርና ፈርጠም ያለ ፈረንጅ ሰፊ ረጅምና ነጭ ስስሪ ታጥቆ እጀጉድ ነጭ ሸሚዙን እንደለበሰ ተቀምጦ በትልቅ ማህረብ መሳይ ጨርቅ 10 ጊዜ ላቡን ከግንባሩና ማጅራቱ ላይ ይጠርጋል። የማውቀው የቼኮስሎቫኪያ ተወላጅ ወዳጄ የአገሬ ልጅ መሆኑን ከሩቅ ለየሁት። እሱም አወቀኝ መሰለኝ ከሩቅ የት ነው ስትንቀዋለል ያልከው ሲል እየሳቀ ጠየቀኝ። ባቡር ጣቢያ ነበርኩ ስለው አሁን ከቀድሞ በላይ ጮክ ብሎ ሳቁን ለቀቀው። ሳቁን እንደምንም ተቆጣጥሮ ባቡሩን የሚሄድበትን ሰዓት ለማየት ነበር አለና አሁንም ያንን ሳቁን እየሳቀ አብሬው እንድቀመጥ በእጁ ምልክት እያሳየ ጋበዘኝ። ቀጥሎም ወደ አዲስ አበባ በሳምንት 2 ጊዜ ብቻ ባቡር እንደሚሄድ ገና ሳልቀመጥ በፊት መርዶውን አረዳኝ። ትንሽ ስንጫወት ቆይተን ከተማዋን እየተዘዋወርን እንድንጎበኝ ያቀረበልኝን ግብዣ ተቀብዬ ይቺን እግዚአብሔር የረሳት የምትመስለውን ምድረ በዳ የወደብ ከተማ ለመጎብኘት ሆቴሉን ለቀን ወጣን። በእነዚያ የአረቦች የግሪኮችና የአርመኖች ነጫጭ የድንጋይ ቤቶች መካከል ባለች ሸለቆ በምትመስል ጠባብ መንገድ በጋባዤ ትንሽ የቤት መኪና ስንጓጓዝ ቆይተን ከከተማዋ ዳርቻ ደረስ። መንገዳችን ላይ ጋባዤ እቺን ትንሽ አሮጌ መኪና በ900 ፍራንክ እንደገዛት ነገረኝ። ከከተማዋ ዳርቻ እንደደረስን የእጽዋት ዘር የማይታይበት መጨረሻ የሌለው የሚመስል የበረሃ ሜዳ ከፊታችን ተዘረጋ። በዚህ የበረሃ ሜዳ ላይ የጠጠሩ በሚሊዮን የሚቆጠሩ ቁርጥራጭ የጨው ስብርባሪዎች እንደ አልማስ ከሩቅ ያበራሉ ያብረቀርቃሉ። እንዲህ የተፈጠረውን ምስጢራዊ ድራማ ስናደንቅ ቆይተን ጀምበር ወደ ቤቷ ስትገባ እኛም ወደ ከተማ ተመለስንና ካንድ መናጥ የግሪክ ሆቴል ደጃፍ ላይ መኪና አቁመን ወደ ሆቴል ገባን። በጠረጴዛ ዙሪያ ወንበሮች ተደርድረውና ጥላ ተዘርግቶላቸው እንግዶቹን ለመቀበል የሆቴሉ በረንዳ ዝግጁ ቢሆንም ያ የግሪክ ሆቴል የሰው ዘር አይታይበትም፣ ጭር እንዳለ ነው። አንዲት ጥግ ላይ አንድ አንገቱን ደፍቶ የተቀመጠ ፈረንጅ ጋባዤ ከሩቅ አየና ወደዚሁ ፈረንጅ ሄድን። ከፈረንጁ አጠገብ እንደደረስን ከፈረንጁ ጋር ልባዊ ሰላምታ ከተለዋወጡ በኋላ እኔንም አስተዋወቀኝ። ይሄ ፈረንጅ ኦላፍ ሄንድሪክ ይባላል። ዝርያው ስዊድናዊ ሲሆን ዜግነቱ ከቅርብ ጊዜ ወዲህ ፈረንሳዊ ነው። ኦላፍ ሄንድሪክ በሁለመናው እውነተኞቹን የቅኝ ገዢ ፈረንጆችን ይመስላል። ምንም ነገር ሳይናገር ትንሽ በረዶ ጣል የተደረገበትን ሙሉ ውስኪ የያዘ ብርጭቆውን እንደጨበጠና አንገቱን እንደደፋ ጥቂት ይተክዝ ቆይቶ ወዳንዳችንም ሳይመለከት የብርጭቆውን ግማሽ ያህል ባንድ ትንፋሽ ይጎነጭና ተመልሶ ያቀረቅራል። ምናልባት ማሰብ ቀርቶ ህልም ማየትም ሳይተው አይቀርም፣ ብቻ ደንዝዟል። አሁን ያጋመሰውን ብርጭቆ ባንድ ትንፋሽ ጨልጦ ፍጹም ለኔ ባዘነ ወይም በተቆረቆረ በሚመስል አስተያየት ትክ ብሎ ሲያይን ቆይቶ ምን ሰይጣን ቢይዝህ ነው ወደዚህ የተረገመ ወደብ የመጣኸው ሲል ጠረጴዛውን በቡጢ ደለቀ። ያኔ ጋባዤ ፈጠን ብሎ እዚህ ብዙ አይቆይም ወደ ኢትዮጵያ ዘልቆ ለመሄድ ነው የመጣው ሲል የዚህን ስዊድናዊ ንዴት ለማረጋጋት ሞከረ። ኦላፍም አሁን ትንሽ ፈገግ ብሎ ታዲያ እንደሱ አትለኝም እንዴ ኢትዮጵያ? ኦላፍ ሄንድሪክ ልክ ለብቻው እንደሚያወራ ሰው ደጋግሞ ኢትዮጵያ እያለ እኛን ጥሎን እሱ በሐሳብ በትዝታ በጣም ርቆ ሄደ። ከዚያም ኦላፍ አሳላፊው ያመጣለትን ትንሽ በረዶ ጣል የተደረገበትን ሙሉ የውስኪ ብርጭቆ በደመነፍስ እጁን ብቻ ወደ ጠረጴዛው ልኮ ካነሳ በኋላ ግማሽ ያህሉን ተጎንጭቶ ወደ እኔ ቀና ብሎ እያየ ኢትዮጵያ የተቀደሰች አገር ናት፣ አይዞህ፣ በኢትዮጵያ እንዲህ በሐሩር ነደህ ደንዝዘህ ሞትህን ብቻ እየጠበቅ ተስፋ ቆርጣ አትቀርም። ኢትዮጵያ ጥሩ አገር ናት። ከኢትዮጵያ እግሬን ነቅዬ የወጣሁበትንና ለፈረንሳይ ቅኝ ገዢዎች የማይረባ ፍራንክ ስል ውል የፈረምኩበትን ቀን እድሜ ልኬን እንደረገምኩ እኖራለሁ። ለሰይጣን መንፈስን አሳልፎ እንደመሸጥ ነው የምቆጥረው። እኔ በዚች አጭር ሕይወቴ የሠራሁትን ስህተት እንዳትሠራ አደራ አለኝና ቀሪዋን ግማሽ ብርጭቆ አሁንም ባንድ ትንፋይ ጨልጦ መልሶ አንገቱን ደፋ። ፈጣኑ አስተናጋጅ ያቀረበለትን አዲስ ተቀርቶ የመጣው እስኪ አሁንም እንዳቀረቀረ በደመነፍስ እጁን ወደ ጠረጴዛ ልኮ ብርጭቆውን ከጨበጠ በኋላ እንደ መሳቅ እያለ ቀና አለና አየ ወዳጄ፣ በዚህ ምድረ በዳ የሚበቅል ነገር ቢኖር ድንጋይና አሸዋ ብቻ ነው አለና ብቻውን እንዳበደ ሰው ድምፁን ከፍ አድርጎ መሳቅ ጀመረ። ምናልባትም እብደት እየጀማመረው ሳይሆን አይቀርም። እንዲህ እኔና ጋባዤ ከኦላፍ ጋር ተቀምጠን ስንቆዝም ከፊት ለፊታችን በተዘረጋው አስፋልት ላይ አንድ ትንሽ የስፖርት መኪና በከፍተኛ ፍጥነት እየከነፈች መጣች። በፈለጉት ፍጥነት ቢበሩ ትራፊክ ቀርቶ ዘዋሪ ውሻ እንኳ በሌለበት አስፋልት ላይ አደጋ አደርሳለሁ ብሎ ባይፈራም እቺዋ የስፖርት መኪና ግን መሃል አስፋልቱን ለቃ አንዴ ወደ ግራ አንዴ ደግሞ ወደ ቀኝ እየተወላገደች ከፍ ብሎ ከተሰራው የእግረኞች መንገድ ጋር ትላተም ጀመር። መጨረሻም በዚያ ፍጥነቷ ስትከንፌዳ ከቴሌግራሙ እንጨት ጋር ተላተመችና በጀርባ ተፈነገለች። ጆርጅ ነው አሉ ሁለቱም በአንድ ድምፅ። አዎ በትክክል ጆርጅ ነው። ወጣቱ ጆርጅ የአንድ የንግድ መርከብ ሰራተኛ ነው። ዛሬ ጧት በቢሮ በኩል ሰልፍ ሰላምታ ተዋውቀን አብረን ሻይ ጠጥተናል። ጧት አብረን ሻይ ስንጠጣ ከፊቱ ትልቅ ዓላማ ያለው ሰው መሆኑንና ተስፋዎቹ ሁሉ ጎልተው ይታዩ ነበር። በጣም በሚያማምሩ ቃላት በሰሜን ፈረንሳይ ስላለችው ውድ ፍቅረኛው ማለትም እጮኛው ውበትና ታማኝነት ብቻ ሳይሆን ከጅቡቲ ወደ ሰሜን ፈረንሳይ ሲመለስ እዚህ ባጠራቀመው ገንዘብ ምን መስራት እንዳቀደ ሁሉ በሰፊው ተርኮልኛል። እነሆ አሁን ከገለበጣት መኪና ውስጥ በራሱ ደም ተነክሮ እንደተከረ ሰው እየተወለጋገደ ወጣ። የተወሰኑ ሰዎች ይህን በደም የተነከረ ወጣት ለመርዳት እየሮጡ ቢሄዱ ወጣቱ ጆርጅ ፍጹም ቁጡ ሆኖ በኃይለኛ ቃል ጮክ ብሎ ዞር በሉ እያለ በደም የተነከሩ እጆቹን ሲያወናጭፍ እነዚያ ነጫጭ የአረቦች ቤቶች በደሙ ፍንጣቂ የቀይ ቡሬ አስመሰላቸው። ታያላችሁ አሁንም አንዱ አበደ አለ ኦላፍ ጮክ ብሎ። ቀጠለና ምስኪን ጆርጅ እሱም ተራው ደርሶ አበደ። አዎ የጆርጅ ሎተሪ ዛሬ ወጣ አለ ኦላፍ። አሁን ግን ከልቡ እጅግ በጣም አዘነና ትክዝ ብሎ ቆየና በመከተል ሰሞኑን ሁኔታ ሁሉ አላምር ስላለኝ ሳጠናው ነበር። ያገር የፍቅረኛው ፍቅርና ናፍቆት ከሚችለው ከሚሸከመው በላይ ሆኖበት ነበር። በተደጋጋሚ ወደ ፈረንሳይ ሀገር ላጭር ጊዜ ረፍት እንኳን እንዲለቁት ቢጠይቅም ሳይፈቅዱለት ቀሩ። አሁን ግን ረፍቷን ያገኛል እስከ መጨረሻው አለና አይኑን ከጆርጅ ላይ ሳይነቅ እጁን ብቻ ወደ ብርጭቆ ዘርግቶ የቀረችዋን አልኮል ባንድ ትንፋሽ ጨለጠና ለመቀጠል አየህ ጌታው ተመሳሳይ እድሎቻችንንም ይጠብቀናል። አንዳንዱ ገና ከመድረሱ ይዘዋል፣ ሌሎች ደግሞ ቀስ እያለ በደማቸው ገብቶ አንድ ቀን በድንገት ይነሳና ያሳብዳቸዋል። አየህ እብደት ሲነካካቸው እንዲህ ዝም ብለው ባንድ ቦታ ተቀምጠው በባዶ አየር ላይ ለረጅም ሰዓታት ሲያፈጡ ይውላሉ፣ ማሰብ ያቆማሉ። አዎ ጌታው እብደት ሲጀምር እንዲህ ነው። ምስኪን ጆርጅ በመጨረሻ የፈራው ነገር ደረሰበት። የጅቡቲ በረሃ ለነ ጆርጅና ለሱ መሰል ወጣቶች አይሆንም። ኦላፍ ሄንድሪክ ለተወሰነ ጊዜ በትካዜ ዝም ብሎ ቆይቶ ድንገት በሚያስበረግግ ቀዝቃዛ ሳቅ መሳቅ ጀመረ። በዚህ ጅቡቲ በምትባል ምድር ላይ መሞት አልፈልግም። እዚህ የረባ የቀብር ቦታ እንኳ የላቸውም። እንደምንም የሚቆፈር የቀብር ጉድጓድ በጥቂት ደቂቃዎች ውስጥ በውሃ ይሞላል። ከጥቂት ቀናት በፊት አንድ የጥንት ጓደኛዬ ድንገት ሞተና ሬሳውን ለመቅበር ጉድጓድ ቆፍረን ሬሳውን ልናመጣ ለጥቂት ደቂቃ ሄደን ብንመለስ ያ የቆፈርነው ጉድጓድ ውሃ ሞልቶ አገኘ ነው። ምን ይደረግ ውሃ በሞላው ጉድጓድ ውስጥ ቀበር ነው። ታዲያ ይሄ ቀይ ባህር ውሃ ውስጡን ሰርስሮ ሬሳውን ይወስድና ለባህር አውሬዎች ያቀብላቸዋል እያለ ያን ቀዝቃዛና አስፈሪ ሳቁን መሳቅ ቀጠለ። በዚህ መሃል በርከት ያሉ ፈረንጆች ተረባርበው ወጣቱንና ትኩሱን እብድ ጆርጅን በግድ ይዘው ቁስሉን ካከሙለት በኋላ ለጥቂት ጊዜ ጋደም እንዲል ቢመክሩትም ምክራቸውን ሳይሰማ ተነስቶ ምንም ትርጉም የማይሰጡ ቃላትን እየተናገረ ሄደ። ቦይ ሲል ኦላፍ የሶማሌውን አስተናጋጅ ጠራው። ባደግሩ ሶማሌ ነጭና ረዘም ያለ ቀሚስ መሳይ ነገር ለብሶ በአንገቱ ላይ ነጭ አንገት ልብስ አጣፍቷል። ይሄ የሶማሌ ልጅ ባዶዋን የቀረችውን የኦላፍን ብርጭቆ አንስቶ በሄደበት ፍጥነት ተመልሶ ብርጭቆውን ሞልቶ ለኦላፍ በጠረጴዛው ላይ አስቀመጠለት። የሶማሌ ልጅ ኦላፍና መሰሎቹ ምን እንደሚፈልጉ ጠንቅቆ ስለሚያውቅ ምን ልታዘዝ ብሎ እንኳ ቆም አላለም። አዲስ መጥ ፈረንጆች ስለ ጅቡቲ የወደብ ከተማ የሚያውቁት ምንም ነገር የለም። የሚያውቁት ነገር ቢኖር ከፍተኛ ደሞዝ እንደሚከፈላቸው ብቻ ነው። ይህ ከፍተኛ ደሞዝ እንደነ ጆርጅ አይነት ወጣትና ልምድ የሌላቸውን ወጣቶች እያጓጓ ከሞቀ ቤታቸው ጎትቶ እያወጣ በዚህ ምድር ላይ ገሃነም ይወረውራቸዋል። እነዚህ ልምድ የሌላቸው ወጣት ፈረንጆች ሰንበትበት ሲሉ የሚከፈላቸው ይህ ከፍተኛ ደሞዝ ምንም እንኳ የአልኮል መጠጦች ዋጋ በጣም ርካሽ ቢሆንም ፍጹም እንደማይበቃቸው ይረዳሉ። ለምን ቢሉ ጌታው መልሱ በጣም ቀላል ነው። አዎ እውነት ነው፣ በጣም ሲበዛ እንጠጣለን። አዎ ራሳችንን ለመርሳት እንጠጣለን፣ ብቸኝነታችንን ለመስራት እንጠጣለን፣ ናፍቆታችንን ላለመናፈቅ እንጠጣለን፣ ሕይወታችንን በገዛ ፈቃዳችን ማበላሸታችንን ለመርሳት እንጠጣለን። እናም ጌታው ያቺ ያጓጓችኝ ከፈተኛ ደሞዝ ለዚህ ለርካሽ መጠጥ እንኳን አይበቃም። እንዲህ ኦላፍ ሲናዘዝ ሶማሌው አሳላፊ ሌላ አዲስ ሙሉ ብርጭቆ አልኮል ስላመጣለት ብርጭቆውን አንስቶ ከተጎነጨ በኋላ አዎ ጌታው የኛ የከንቶቹ ህይወት ይሄን ይመስላል። ዛሬ ምን ተጣጣለን ነገም ምን ተጣጣለን። አንድ ቀን ይሄ የበረሃ በሽታ አናታችን ላይ ወጥቶ ወባ ወልዶ ሲራታን ሁለትና በሶስት ቀን ውስጥ ሲደፋን በዚያ ውሃ በመላው ጉድጓድ ውስጥ ይቀብሩናል። ምንም እንኳን ጀምበር ከተጠለቀች ቆየች ቢሆንም ያ የታፈነ አድካሚ ሙቀት እንዳለ ነው። እነቱን ለመናገር ከልብሳችን ላይ የራሳችንን ላብ መጭመቅ እንችላለን። ኦሎፍ አሁን ከኛ ጋር ማውጋቱን አቆሞ አንገቱን እንደደፋ ከብርጭቆው ጋር መጫወት ጀምሯል። ተነስንዲድ ሲል ጋባዤ ያገሬ ልጅ ጎሰም አደረገኝ። ወዴን ነው የምንሄደው ስል ግራ ቢገባኝ ጠየቅኩት። የትም ብቻ ዝም ብለን በመኪና እንዞራለን። ሁሉም በጅቡቲ ያሉ ፈረንጆች ሁሉ ቀን የሚያደርጉት ጉዳይ ነው አለኝና ቀጥሎ ቀስ እያልን እየነዳን ይሄንን የምሽቱን ደካማ ነፋስ ለመጠቀም እንሞክራለን አለኝ። ከዚያ ኦሎፍን ከነመለኪያውና ድብርቱ እዚያው ጥለነው እኛ በዛች ምጥጥ መኪና ተሳፍረን ከመኪናዎች ሰልፍ ውስጥ ገብተን ማስገም ጀመርን። ምንም እንኳን ንፋስ የሚባል ነገር ባይኖርም ያን ከባድና አድካሚ የታፈነ አየር እየሰነጠቅን ስንሄድ በመጠኑም ቢሆን ቀዝቀዝ ያለ አየር ማግኘት ጀመርን። እውነትም አንድ ቦታ ተጎልቶ በላብ ከመዘፈቅ የተሻለ ነበር። እንዲህ በጅቡቲ ወደብ ከተማ ሸለቆዎች እየተሽለኮለኩን ስንጓዝ ቆይተን ከከተማ ወጣንና ካንድ ባላንድ ፎቅ ቡና ቤት ፊት ለፊት መኪናችንን አቁመን ወደ ቡና ቤት ገባን። ሁሉም ያደረሹ መስኮቶችና በሮች ወለል ብለው ተከፍተዋል። ቢከፈቱም ባደረሹ ውስጥ ያለው አየር ግን በሲጃራ ጭስና በአልኮል ትንፋሽ የተበከለ ነበር። በዚያ አዳራሽ ውስጥ ላሉ ሰዎች ግን ይህን ያህል የከበዳቸው አይመስልም። ከበሩ ፊት ለፊት ባለው ረጅም ጠረጴዛ ዙሪያ ባሉት ባግዳሚ ወንበሮች ላይ በርካታ መርከበኞች ተደርድረው ተቀምጠዋል። ዛሬ ማለዳ በጅቡቲ ወደብ ካረፈችው የፈረንሳይ የጦር መርከብ ውስጥ የወጡ መርከበኞች ናቸው። እነዚህ የፈረንሳይ የጦር መርከበኞች በመጠጥ ኃይል እየተገፋፉ ይጫወታሉ፣ ይዘፍናሉ፣ ይደንሳሉ። ብቻ እንዲሁ ላያቸው ሰው ደስተኞች ይመስላሉ። ግራማፎኑ የሚያሰማው ሙዚቃ ከነዚህ የጦር መርከበኞች ጩኸት ጋር ተቀላቅሎ ቤቷን ቅዳሜ ገበያ አስመስሏታል። መርከበኞቹ በግራማፎኑ የዳንስ ሙዚቃ እየታጀቡ ጥንድ ጥንድ እየሆኑ ይደንሳሉ። ጢማም ጨበሬ ወታደር ከጢማም ጨበሬ ወታደር ጋር ወንድ ለወንድ ተያይዘው ዳንሱን ያስነኩታል። በዚህ መልኩ በአገሬ ልጅ ጋባዥነትና መሪነት ጥንድ ጥንድ ሆነው ደስታቸውን ከሚቀጩ የፈረንሳይ የጦር መርከበኞች በሚዝናኑበት በዚህ የግሪካዊ ቡና ቤት ቁጭ አልኩ። አዎ በጅቡቲ የሚኖሩ ፈረንጆች እነዚህን መርከበኞች እንደሚጠሯቸው የመርከበኛ ባልና ሚስቶችን የዳንስ ትርኢት ለማየት በቃው። በጅቡቲ የሚኖሩ የቅኝ ግዛት ሰራተኞች በአብዛኛው ወንደላጤዎች ናቸው። ወደ ጅቡቲ ከመምጣታቸው በፊት ባለትዳር ቢኖሩም በጅቡቲ በረሃ ደንዝዘው ትዳራቸው ፈርሶ ወንደላጤነትን አሜን ብለው የተቀበሉም ጥቂቶች አይደሉም። ለዚያም መሰለኝ የፈረንሳይ የቅኝ ግዛት ገዢዎች በጅቡቲ ከተማ ዳርቻ ይችን ባላንድ ፎቅ ቡና ቤት ያቋሙት። በዚች የፍቅር ቤት ሁለት ወጣት ፈረንሳውያን ሴተኛ ዳሪዎች ይኖራሉ። አሁን ከፎቁ በደረጃዎች ላይ አንዲት ቀጭን ፈረንጅ ልጅ ከሐር የተሰራ ነጭ የውስጥ ልብስ ብቻ ለብሳ ወደ አዳራሹ መውረድ ጀመረች። ልጅቷ የተኳኳለችው ፊቷ ወደዚህ የተረገመ ምድረ በዳ ከመምጣቷ በፊት ቆንጅዬ ልጅ እንደነበረች ይመሰክራል። አዎ የጅቡቲ በረሃ አጥንቷ እስኪቀር ድረስ አመንምኗታል። ወደዚህ ስትመጣ ጤነኛና ጠንካራ ነበረች ሲል ከጎኔ የተቀመጠው ያገሬ ልጅ በጆሮዬ ሹካለኝ። ቀጠለናም አሁን ከመጣያት ሁለትና ሶስት ጥፍ ጠንካራ ልጅ ነበረች። እዚህ ከመጣች ገና ወር እንኳን አልሞላትም። ይሄው እንደምታየው መንምና አጽም መስላለች። አንድ ሁለት ወር ጠንክራ ከቻለች ወደ አገሯ መመለስ ትችላለች። አለበለዚያ ያው እቺ ውሃ የሞላት ጉድጓድ የዘላለም ቤቷ ትሆናለች አለኝ። ልጅቷ ደረጃዎቹን እንኳን ሳታጋምስ አንዱ መርከበኛ ወታደር ጓደኞቹን እየገፈታተረ በሩጫ ደረጃዎቹን በፍጥነት ወጣና ከልጅቷ ጋር ተያይዘው ወደ ክፍሏ ሄዱ። ሌላው ጓደኛውም ተከትሎ ወደ አዳራሹ ብቅ እንኳን ያላለችውን ሁለተኛዋን ሴት ፈለጋ እሱም ሄደ። ሌሎች በአዳራሹ ውስጥ ያሉ መርከበኞች ጓደኞቻቸው ፍቅር ጨርሰው እስኪመለሱ ድረስ በታላቅ ትዕግስት ይጠብቃሉ። እያንዳንዱ መርከበኛ 15 ደቂቃ የተወሰነ የፍቅር ሰዓት አለው። 15ቷ ደቂቃ ዋጋዋ 30 የፈረንሳይ ፍራንክ ሲሆን 15ቷ ደቂቃ በተጨማሪ ለአንድም ይሁን ለሁለት ደቂቃ በፍቅር ጨዋታው ቢቀጥል ሌላ ተጨማሪ 30 የፈረንሳይ ፍራንክ ይከፍላል። በዚህ የፍቅር ቤት ልክ በፖስታ ቤት ቴሌግራም እንደሚልክ ሰው ደቂቃዎቹ በትክክል ይቆጠራሉ። በጣም ከመሸ በኋላ ወደ ሆቴል ተመለስኩ። በመኝታ ቤቴ ከባድ ሙቀት ስለነበር ተንቀሳቃሽ አልጋዬን ይዤ ወደ በረንዳው ወጣሁ። እውነት ለመናገር ምን ተፍረቴን ከመሸፈኛ የውስጥ ሱሪ በስተቀር እርቃኔን ነኝ። እንዲህም ሆኖ ፈጽሞ መተኛት አልቻልኩም። በጣም ሲበዛ ይወብቃል። በዚያች የሆቴሏ በረንዳ ላይ በተደጋጋሚ ካንዱ ጥግ ወደ ሌላው ጥግ እየቀያየርኩ ለመተኛት ሞከርኩ። በራሴ ላብ ከመታጠብ በስተቀር ምንም ፋይዳ ሳላገኝ አይኔ ሳይከደን እንቅልፍ ርቆኝ እንዳይነጋ የለም ነጋ። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Let's go.